ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። እንደ አውሮፓውያን አቆጣጠር ህዳር 2008 ላይ ለመጀመሪያ ጊዜ ለእይታ ከቀረበበት ቀን ጀምሮ በአሜሪካዊቷ ጸሐፌ ተውኔት ሌን ኖቴጅ የተጻፈው ሪዊንድ ቲያትር የብዙ ተመልካቾችን አድናቆት ሰብስቧል። እጅግ ክብር የሚሰጠው የፑሊትዘር ሽልማትንም አሸንፏል። የተለያዩ ዓለም ሀገራት ለሀገራቸው ተመልካቾች እንዲቀርብም መርጠውታል።
አንዱ ሰካራ ሙታደር በተቻለው አቅም ራሱን የሁሉም ነገር ነጻው ቻሩ ያሰባት ጊዜንም ጫማ እንደው እዚህ ስመጣ አዲስ ጫማ መግዛት ነው ስለዚህ
እንደውም ድለኛል የፈለገው ጫማ ብቻ ነው።
ኮቪድ-19 ድንገተኛ ደንቃራ ሆነ እንጂ ኢትዮጵያውያንም ቀልብ ሳቢውን ቲያትር ይሄን የበደጋገሙት ነበር። ይሄን ዲዮን ሲላፋይ ሰነበተው ደግሞ ዘሪሁን ብርሃኑ ነው። ዘሪሁንን በጋዜጠኝነቱ ታስተውሱታላችሁ። የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል ባልደረባ፣ ተርጓሚና አዘጋጅ በመሆን ሌላኛ በርክቶቱን ማዳረስ ጀምሯል። ሩዊንድ የተሰኘውን ቲያትር ወደ አማርኛ ተርጉሞ ያዘጋጀውም እሱ ነው። ዛሬ በቲያትርና ተያያዥ ጉዳዮች ላይ እንጨዋወታለን። አብራችሁን ስለምትቆዩ እናመሰግናለን። በምን እንጀምር? ለምን ስለ ቲያትሩ ይዘት አንሰማም?
የድርሰቱ መቼ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ በሚገኝ አንድ ኢቱሪ በሚባል ጫካ ውስጥ ነው። የቧናነት ደግሞ በዚህ በኮንጎ በነበረው የእርስ በርስ ጦርነት ላይ በተለይ ሁለተኛው ትልቁ የኮንጎ ጦርነት ተብሎ በሚቆጠረው ከ2003 እንደ አውሮፓውያን አቆጣጠር የጀመረው ጦርነት ላይ መሰረት ያደርግና በዛ ጦርነት ምክንያት በተለይ በዋናነት በጦርነቱ ጉዳት ስለሚደርስባቸው ሴቶች የሴቶቹን ህይወት እና እንዲሁም በጠቅላላው የወጣቶችን ህይወት የሚያተኩር ነው። ጸሐፊው አሜሪካዊት ብትሆንም ይህንን ድርሰት ለመጻፍ ሩዋንዳ ድንበር በድረስ በመምጣት ከኮንጎ የሚመጡ ስደተኞችን ቃለ መጠይቅ አድርጋ ያንን መረጃ ወደ ቲያትር መልሰው አሜሪካ ታየ። ብዙ ጊዜ አሜሪካ ታይቷል። ከዛም በተቀረ ደግሞ ሌሎች የአውሮፓ ሀገሮችም ታይተዋል። ስለዚህ በዋናነት የጦርነትን አስከፊነት፣ የጦርነትን ፈተና፣ ከሁሉ በላይ ደግሞ በጦርነት ውስጥ በዛ ፈተና ውስጥ ጥረው ግረው የሚያልፉ ሴቶችን፣ ጠንካራ ሴቶችንም ተምሳሌትነት የሚያሳይ ነው። ምንም እንኳን ስለ ጦርነትና ስለ ውጊያ የሚያሳይ ቢሆንም ዛ ሁሉ መከራ ውስጥ ግን አልፎ ስለሚወጡ ጠንካራ ሰዎችን ደግሞ በደንብ ያሳያል። እንደገናም ጦርነት በሁለት ወገኖች የሚደረግ ውጊያም ቢሆን ብዙ ደግሞ ተያያዥ ነገሮች እንዳሉትም የሚያሳይ ነው። በተለይ በኮንጎ የእርስ በርስ ጦርነት ጊዜ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ ከጀርባ ብዙ ኃይሎች እንደነበሩበት፣ የዓለም አቀፍ የንግድ ጉዳይ እንደነበረበት፣ ያው ኮንጎ በማዕድን ሀብቷ በጣም የምትታወቅ ሀገር ነች። በዓለም ላይ ትልቅ የማዕድን ሀብት ያላት ሀገር ነች። ያንን የማዕድን ሀብት ለመውሰድ ደግሞ በጣም ብዙ ሀገራትና ድርጅቶች ፍላጎት ያላቸው በመሆኑ እንዴት አድርገው ጦርነቱን እንደሚያፋፍሙትና እንዳይቆም የሚያደርጉትን ጥረት የሚያሳይ ቲያትር ነው።
ግን በፍጹም አታስቸግርሽም፣ አታስጨንቅሽም። እባክሽ ናዲዮን ያህል እንኳን ውሰጅና ውሰጀትነት ተመልከቻል።
እንግዲህ ዘሪሁን፣ ቀደም ብለን እንደገለጽከው ቲያትሩ መቼቱ በርስ በርስ ጦርነት ውስጥ በነበረችው ኮንጎ ነው። ይሄ ቲያትር ለኢትዮጵያውያን ተመልካቾች ነፍስም የቀረበ ነው እንድትል ያደረገ፣ ወደ አማርኛ መተርጎም እንደሚኖርበት ያሳመነ ምክንያቱ ምንድን ነው?
በጣም ጥሩ ጥያቄ ነው። አሁን እንግዲህ ከሀገራችን ያለችበትን ሁኔታ እናንተም መላው የሀገራችን ሕዝብ በደንብ የሚረዳው ነገር ነው። በተለያየ ቦታዎች ሰዎች ይገደላሉ፣ ይፈናቀላሉ፣ የእርስ በርስ የሚመስሉ ጦርነቶች ይከናወናሉ፣ ብልጭ ድርግም ይላሉ፣ ሰዎች ይሰደዳሉ። ይሄ ሁሉ ፈተና ደግሞ የፖለቲካው ስርዓት የፈጠረው ነው። በዋናነት የፖለቲካው ስርዓት ብቻም ሳይሆን የኢኮኖሚ ስርዓታችን፣ የማህበራዊ ስርዓታችን መናጋት ያስከተለው ነገር ነው። በተለይ ባለፈው 3 ዓመታት ደግሞ እንደ ማንኛውም ኢትዮጵያዊ እዚህ አዲስ አበባ ስኖር በአይኔ የማየው በጆሮ የምሰማው ነገር በጣም ከባድ ነገር ነው። በዚህ የሚቀጥል ከሆነ መቆጣጠር ማንችለው ከሆነ ወደ ቲያትሩ ላይ ወደ ተገለጸው የኮንጎ የእርስ በርስ ጦርነት የማንሄድበት ምንም ምክንያት የለም። ምክንያቱም ኮንጎም እንደዛው ነበረች። ሁሉም ሀገር ወደ እርስ በርስ ጦርነት ሲገባ እኮ ደረጃ በደረጃ ነው እንጂ በአንዴ አይደለም። ከዛ በፊት ሁሉም ሰላማዊ ነበር። ልክ እኛ ሰላማዊ ነን እንደምንለው ከእርስ በርስ ጦርነት በፊት ሰላማዊ ነበር። ሶማሊያም ከዛሬ 27 ምናምን ዓመት በፊት ሰላማዊ ህዝብ ነበር የሚኖረው። ከዛ ወደ እርስ በርስ ጦርነት ገባ፣ ሀገሩ ፈረሰ። ስለዚህ ይሄ ነገር ከመሆኑ በፊት ወደዛ ነገር ከመሄዳችን በፊት ግን በሌላ ማየት እንዴት ነው የአበራሽን ጠባሳ ያየ አይነት ነገር ነው። የኮንጎን ጉዳይና መከራን ያየ፣ የጦርነት የሚያመጣውን መከራና ስቃይ ያየ ሰው ወደ ራሱ እንዲመጣ አይፈልግም። ስለዚህ ይሄ ነገር ቢታይ ይሄ ቲያትር ወደ አማርኛ ቢመለስና ቢታይ በሰው የደረሰው ነገር ብናይ የኮንጎ ወንድሞቻችን በርግጦ ወንድሞቻችን ናቸው የሚያሳዝን ነገር ነው የሚሆነው ነገር ግን እኛም እንዳደግመው ትምርት እንዲሆናል ወደዛ እንዳንሄድና ተረጋግተን የፖለቲካውን የኢኮኖሚውን ችግሮች ተረጋግተን በትክክል እንድንፈታ መንገድ ለመፈለግ እንደው ለመጠቆም ያህል እና ሁኔታው ከፈጠረው ጭንቀት የመነጨ እንደው መፍትሄ ሐሳብ ቢሆን እና በቲያትር ውስጥ ደግሞ በኢትዮጵያ የቲያትር ታሪክ ውስጥ ብዙ ትልልቅ ጸሐፊዎቻችን እንደምታውቋንተም በቲያትሮቻቸው ብዙ ማህበራዊ ችግሮችን ለመፍታት ፖለቲካዊ ችግሮችን መፍትሄ ለማሳየት ሞክረዋል እና ይሄም እንደው አንድ ተዋጽኦ ሆኖ ከተገኘ በሚል ነው የተረጎምኩት።
በቅርቡ የሚቺጋን ዩኒቨርሲቲ አዘጋጅቶት በነበረው ወርክሾፕ ላይ ዋር ድራማስ ኢን ክሮስ ካልቸራል ኮንቴክስት ኢትዮጵያ ዲአርሲ ኤንድ ዩኤስኤ የሚል የጦርነት ድራማዎች በባህል ተሻጋሪ አግባቦች ውስጥ ያላቸውን መልክ ጠቅለል አድርጎ ያሳየ ጥናታዊ ጽሑፍ አቅርበሃል። ስለሱ ጥቂት እናውራ። የግል ምልከታን ብታጋራኝ የምወደው ነገር ጦርነትና ተያያዥ ጉዳዮችን የሚያነሳሱ ቲያትሮች ድንበር ተሻግረው የብዙ ተመልካቾችን ቀልብ የሚያዛቸው ሚስጥር ቲያትር እንደ ጥበብ ካለው ኃይል አንጻር ይመስልሃል ወይስ ጦርነት የሰው ልጆች በ መሳሳይ የሚጋራቸውን ህመሞች ወይንም ስሜቶች መነሻ መሆኑ ጋር የሚያያዝ ይመስላል?
በጣም ጥሩ። ከሁለተኛው ጥያቄ ብነሳ በርግጥ የቲያትር ጥበብ በባህሪው በጣም ለሰው ልጆች የቀረበ ጥበብ ነው። አቀራረቡም ጀምሮ አንደኛ በጣም ለተመልካች በጣም ቅርብ ጥበብ በመሆኑ ምክንያት ልክ ሁለት ሰው እንደሚያወራ ቤተስ ቁጭሎ አንተ ከወዳጅ ጋር እንደምታወራው እኔ ከቤተሰብ ጋር እንደማወራው ያለ ቅርበት አለው። ያ ቅርበቱ ደግሞ ከሌሎች ጥበቦች በተለየ የሚናገረው ነገር ተጽዕኖ እንዲፈጥር እድል ይሰጣዋል። ልክ በቴክኖሎጂ ተቀናብሮ እንደምናየው ፊልም ወይም ደግሞ በህትመት ደረጃ ታትሞ እንደሚወጡ ልብወለዶችና የስነ ግጥም ስራዎች ሳይሆን የቲያትር ጥበብ ሰውየው ራሱ ተዋናዩ ራሱ ፊት ለፊት በተመልካች መሀል ቆሞ የሚያወራው ነገር ስለሆነ የማሳመን እድሉ ከፍተኛ ነው ብዙ ጊዜ። ስለዚህ በተሻለ አቅም የሰዎችን አስተያየት አመለካከት እንዲለወጥ የምንፈልጋቸው ነገሮች በቲያትር ስናሳልፍ ይሄንን ታላቅ ተጠቃሚነትን መሳሪያነቱን ከግምት ውስጥ በማስገባት ነው። ስለዚህ ብዙ ጊዜ ትልልቅ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ የጤናም ጉዳዮች በቲያትር እንዲነሱ ይፈልጋል። በመላው ዓለምም ቲያትር የዚህ በጣም ጥሩ በብዙ አይነት ስልት ቅርሶች ማለት ነው። የግድ ቲያትር ቤት ላይ ብቻ በሚታዩ ሳይሆን ለምሳሌ ማህበረሰባዊ ቲያትር የምንላቸው፣ ኮሚኒቲ ቲያትር የምንላቸው፣ ኢንቪዚብል ቲያትር የምንላቸው፣ ስውር ቲያትር የምንለው፣ ፎረም ቲያትር የምንላቸው እነዚህ ስልቶች ማህበረሰቡ ጋር በመቅረብ በአንድ ጉዳይ ላይ አመለካከት ለውጥ ለማምጣት ጉልበት ስላላቸው ነው። ከሌላው የጥበብ አይነቶች በተለየ ማለት ነው እየተጠበብ ስራ ነው። አንዱ ነጥብ ይሄ ነው። ሁለተኛው ነጥብ የጦርነት ጉዳይ ዓለም አቀፋዊ የሰው ልጅ ጉዳይ ነው። የሰው ልጅ ፈተና ጉዳይ ነው። ሁልጊዜ ጦርነት በመጣ ቁጥር የሰው ልጅ ፈተና ውስጥ ይገባል። በጣም የሚገርመው ጦርነት ደግሞ አንድ ቦታ ላይ ይከሰት እንጂ የሚነካካው ቦታ በጣም ብዙ ነው። ጭንቀት የሚፈጥርበት ጉዳት የሚፈጥርበት ቦታ በጣም ብዙ ነው። ለምሳሌ የሶሪያ እርስ በርስ ጦርነት ሲከሰትና ሰዎች መሰደድ ሲጀምሩ የሶሪያ ጦርነት ከሶሪያ አልፎ በመላው አውሮፓ በመላው ዓለም ትልቅ ጉዳይ ለብዙ ዓመት መነጋገሪያ የብዙ የሰው ልጆችን መከራ የሚታይበት ሆኖ አልፏል። የአንደኛና የሁለተኛው ዓለም ጦርነት በቅርቡ ለማምጣት ነው እንጂ ከዛ በፊትም የአንደኛና የሁለተኛው ዓለም ጦርነት ሲከናወን በጣም በብዙ መከራ በዓለም ላይ አድርሷል። ስለዚህ ጦርነት የሁሉም ሰው ዓለም አቀፋዊ ጉዳይ ነው፣ ዩኒቨርሳል ጉዳይ ነው። ስለዚህ በአንድ ቦታ ይሄንን ጦርነት የሚያወግዝ ይሄንን ጦርነት ወይም እንዳይመጣ የሚቀርብ የጥበብ ስራ በሚቀርብ ጊዜ ለሌላው ቦታ በቀላሉ ብታቀርበው አዋጭ ይሆናል። ምንድነው ይናገራል። ስለዚህ አሁን እኔ ይሄንን ቲያትርም ስተረጉመው ኮንጎ የደረሰውን ነገር ወደኛ ብናመጣው ለኛ ቅርብ ነው። እኛ የኖርን ያለነው ህይወት ነው። በጦርነት ሁሉም ተረኛ ነው። አንዱ ሰላም ይሆናል፣ ሌላ ጊዜ ደግሞ ሌላኛው ጦርነት ውስጥ ይገባል። ስለዚህ ለዛኛው የሰራው ለዚህም ይሰራል። ለምሳሌ አሁን በኢትዮጵያ ብሔራዊ ቲያትር ይታይ የነበረ ቲያትር የጀርመናዊ በርቶልት ብሬሽት ቲያትር የሆነው ማዘር ካሬጅ አንድ ሄር ችልድረን በማን ያዘዋል እንዳሻው ተተርጉሞ እምዬ ፍረቷ ተብሎ ይታያል። ይሄም የጦርነት ታሪክ ነው። የሁለተኛው ዓለም ጦርነት ላይ በጀርመን ያመጣው ፈተና የሚያሳይ ነው። ይሄው ታሪክ እኛም ጋር ሆኗል። ስለዚህ በባህሪው ጦርነት የሰው ልጆች ጉዳይ ስለሆነ የሰው ልጆች የፈተና ጉዳይ ስለሆነ ለሁሉም አፒል ያደርጋል። ቲያትር ደግሞ ይሄን በደንብ የማሳየት አቅም ስላለው ምክንያቱም ቲያትር በባህሪው የብዙ ሙያዎች የተጠቀም ስለሆነ የስነ ስዕልም፣ የሙዚቃም፣ የዳንስም፣ የጽሁፍም፣ የትወናም የነዚህ ሁሉ ሙያ የተጠቀም ስለሆነ የብዙ ሰዎችም ችሎታ የሚታይበት ነገር ስለሆነ ለሰዎች በጣም ኮንቪንስ የማድረግ እድላል ያስባለሁ። የመጀመሪያው ጥያቄ ላይ ከዩኒቨርሲቲ ኦፍ ሚሽጋን ጋር የሚያያዝበት ምክንያት ይሄን ቲያትር የተረጎምኩት ዩኒቨርሲቲ ኦፍ ሚሽጋን የስድስት ወር ፌሎሺፕ ሰጥቶኝ እዛ በነበርኩበት ጊዜ ነው። የዛሬ አመት ተኩል ሁለት አመት ገደማ ይሄን ስተረጉም ከነሱ ጋር እየተነጋገር ነበር። ከየአፍሪካ ጥናት ተቋም ጋር የነሱ የአፍሪካ ስተዲስ ሴንተር የሚሉት የአፍሪካ ጥናት ተቋም ጋር ታቡም ነበር። መጀመሪያ ቲያትሩን ከተረጎምኩት በኋላ እዚህ መጥቶ ሲታይ በኢትዮጵያ ብሔራዊ ቲያትር ሲታይ ተቀርጾ ከዛ እኔ ወደ ዩኒቨርሲቲ ኦፍ ሚሽጋን ቀይ ተቀረጸው ነገር ይጂ ለህዝቡ እንድናሳይና ካለው ሰው ጋር ደግሞ ይበልጥ ከቲያትር ተማሪዎችም ወራም ጋር ውይይት እንድናረግበት ነበር። ነገር ግን የኮቪድ ወረርሽኝ መጣና ይሄን ሁሉ ነገር ስላፈረሰው ለምምድ ላይ ያለውን ነገር ቀርጬ ለኮንፈረንሱ እንዲሆን ኮንፈረንሱን ደግሞ በኦንላይን እንድናረገው አድርገን እዛ ላይ እንዲቀርቡ ነዋል። እንደተመለከትከውም እኔም አቀርባለሁ የኢትዮጵያ ብሔራዊ ቲያትር ዳይሬክተር አቶ ማንያ ዘዋል እንዳሻውም ጽሁፍ አቅርቧል፣ ንግግር አድርጓል። ለምን ብሔራዊ ቲያትር ይህን ቲያትር እናመረጠው እና ደግሞ ሁለት ዩኒቨርሲቲ ኦፍ ሚሽጋን መምህራንም አብረን በጋራ አቀርበናል። በአጠቃላይ ውይይቱ ጥሩ ነበር ብዬ አስባለሁ። ከሌሎች ሰዎችም እንደሰማሁ ለመነሻ የሚሆን ነገር አቅርበናል። ከዛም ባሻገር እኔና ማንያ ዘዋል ስናወራ ደግሞ ከስነ ቲያትሩ ከማውራት ባሻገር የኢትዮጵያ የቲያትር ሂደትን የቲያትር እንቅስቃሴም ለመላው ዓለም በጎንዮሽ መንገሩ የተሻለ ነው፣ ማሳወቃችን የተሻለ ነው። ያው እንደምታውቀው በብዛት የኢትዮጵያ ቲያትር ኢትዮጵያ ውስጥ ነው ያለው እና ዓለም አቀፍ ተደራሽነቱ በጣም ዝቅተኛ ነው። ይሄም በብዛት የሚያያዘው ከቋንቋ ጋር ነው። የኛ ቲያትር በዋናነት በአማርኛ የሚሰራ ቲያትር ነው። መላው ዓለም ላይ ያለው ቲያትር በብዛት ደግሞ ወይ በእንግሊዝኛ ነው ወይ በፈረንሳይኛ ነው ከፍተኛ አድማጭ እና ተመልካች ባለበት። ስለዚህ ትንሽ ወሰናችንን ገፋ አባረግ በምርምር ጽሁፍ በማቅረብ በንግግር ቀጥለን ደግሞ ወደ ቲያትሩ የምንሄድበትን እድል ለመክፈትም ለመጀመርም ጭምር ነው ያንን ያደረግነው።
ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ መርሃ ግብር ነው። በዛሬ መዝናኛ ሰዓታችን ከቲያትር መምህሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ጋር እያወጋን ነው። ፍለጋ ሲል ወደ አማርኛ ስለመለሰው ሪዊንድ ቲያትር አጫጭር ዓለም አቀፋዊ ኪናዊ ወሬዎችን አሰምተናችሁ እንመለሳለን። በጉጉት ሲጠበቅ የነበረው ካሚንግ ቱ አሜሪካ ፊልም ከሰሞኑ ተለቋል። ከ30 ዓመታት በፊት በተመሳሳይ ርዕስ የተሰራው ፊልም አስቀጣይ መሆኑ የተነገረለት በኮሜዲ ፊልም ዘውግ ውስጥ የሚመደበው ስራ በተለይ ባካተታቸው የተለያዩ አፍሪካ ሀገራትን ባህል የሚያንጸባርቁ አልባሳትና የመድረክ ገጽታ ግንባታ የብዙዎቹን ቀልብ ስቧል። ኤዲ መርፊና አርሰኒዮ ሃልን የመሰሉ ታዋቂ ተዋናያን የተሳተፉበት ፊልም ዛሙንዳ በተባለች ምናባዊ አፍሪካ ሀገር ውስጥ አልጋውራሽ ልጁን ለማብቃት የሚጥር ንጉስን ገጠመኞች ይተርካል። በፊልሙ ላይ ደምቀው ከታዩት መካከል የኢትዮጵያን የአማርኛ ፊደላት፣ ጌጣጌጦችና አለባበሶች ይገኙበታል። ኤምቲኤን ሩዋንዳ የተሰኘው የቴሌኮም አገልግሎት ሰጪ ተቋም የሀገሬው ሰዎች ሙዚቃን በስልካቸው በኩል የሚገዙበትን አዲስ አገልግሎት ይፋ አድርጓል። ሚውዚክ ታይም የተሰኘው አገልግሎት ደንበኞች በሚፈልጉት ደቂቃ ልክ ሙዚቃ የሚገዙበት ነው። 120 ደቂቃ ሙዚቃ በ20 የአሜሪካ ሳንቲም፣ ከ300 ደቂቃ ሙዚቃ ደግሞ 45 የአሜሪካ ሳንቲም ድረስ እየተሸጠ ይገኛል። ኤምቲኤን አገልግሎቱን ቀድሞ የጀመረው በደቡብ አፍሪካ እንደነበረ በኦፊሳላዊ ገጹ ላይ አስታውቋል። ቻርሊ ቻፕሊን ዘ ኪድ የተሰኘውን የመጀመሪያ ባለሙሉ ጊዜ ፊልሙን ከለቀቀ ከመቶ ዓመታት በኋላ ለመጀመሪያ ጊዜ የድምፅ አልባ ፊልሞቹ ጥራት ተስተካክሎ በመላ ዓለም በሚገኙ ሲኒማ ቤቶች ዳግም ሊለቀቁ እንደሆነ ተሰምተዋል። ኤምኬቱ የተሰኘው የፈረንሳይ ድርጅትና ፒስ ኦፍ ማጂክ የተሰኘው አከፋፋይ ድርጅት ይፋ እንዳደረጉት ፊልሞቹ 2K እና 4K በመባል ወደሚታወቁት የጥራትና እይታ ቅርጽ እንዲያድጉ ተደርገዋል። ዘ ጎልድ ረሽ፣ ሲቲ ላይት፣ ዘ ሰርከስ፣ ሞደርን ታይምስ እና The Great Dictator የተሰኙት ፊልሞቹ የጥራት ማስተካከያ ተደርጎባቸው ከሚለቀቁት መካከል እንደሚገኙ ተነግሯል። ዘገባው የሮይተርስ ነው። በሳምንቱ ውስጥ ወጣት ኢትዮጵያውያን ድንቅ የሙዚቃ ስራዎቻቸውን ጀባ ብለውናል። አንዱን በጥቂቱ ሰምተን ወደ ጀመርነው ቆይታ እንመለሳለን። እሱ ባለው ይታየው የሺ ይቻትና ልጅ ይችላል። ግጥሙና ዜማውም የራሱ ነው። ይኸው ሙዚቃው ደናውል በላት ድረስብኝ ከደጅ ቻው 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 ጥሩነ ደናሁን በል ደናውል ላንቺ ፍቅር ሸውመቴ ድራደራበት ሀተ ክቶት ሸማነበተ ፍላሸት ፊቴ የልባ መውረጃ ይብቃት ብሎ ዛሬ ታበተ
ሽልማት ለኔ ተባለች ይቻት አጋር ተሰጠች ምን ትጠብቃለህ ወድም ቻለን ችግር ዘና ሰንብት እንጀል 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 ደስታዬ አዲሱ ጓዴ የሩቅ ዘመዴ
ገባ 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 ገ
ጋቢና መዝናኛ ይቀጥላል። ከአሜሪካ ድምጽ የዛሬ ምሽት እንግዳችን የቲያትር መምሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ነው። የኦጋኒ የምንገኘው ደግሞ ፈለጋ ሲል ወደ አማርኛ ስለመለሰው ሪዊንድ ቲያትር በተለያዩ ዓለም ሀገራት በተለያዩ አዘጋጆች ቀርቧል። ኢትዮጵያ ውስጥም እንግዲህ ኮቪድ እንቅፋት ባይሆን ኑሮ ይሄ ልብ የሚነካ ቲያትር የማየት እድል ያገኙ ነበር የኢትዮጵያ ተመልካቾች። ኢትዮጵያ አሁን ያለችበትን ጊዜ ቀደም ብለ ጠቅሰዋል። መሰል ቲያትሮች ወደ ሰባዊነት ቀልባችን ይመልሱን ዘንድ ምን ያክል ኃይል አላቸው? ይሄንን የሚመስሉ ቲያትሮች መሰራትና መቅረባቸው አጠቃላይ ፋይዳውስ እንዴት ይገለጻል?
በጣም ጥሩ። እንግዲህ የቲያትር አቅሙ ቅድም እንዳልኩት ከሰው ጋር ቅርብ መሆኑ ነው። ከሁሉ በላይ ደግሞ የቲያትር ትልቁ አቅሙ የንግግር ሜዳን መክፈት መቻሉ ነው። አሁን እንደዚህ አይነት ቲያትሮችን ሰው ተመልክቶ መቼም ሁሉም ያየው በሙሉ ወጥቶ በቃ ጦርነትን ያወግዛል ማለት አይደለም። ነገር ግን ስለ ጦርነት ጉዳት ይወያያል፣ ይነጋገራል፣ በር ይከፈትለታል። በኮንጎ የሆነውን ነገር ሲመለከት ምንድን ነው በኔስ ሀገር የሚሆነው ብሎ መፍትሄ እንዲያመጣ ሀሳብ እንዲያቀርብ ሁሉም ከየሙያው የጦር ትምህርት ያለው ከዛው አንጻር፣ የሰላም ትምህርት ያለው ከዛው አንጻር፣ ሳይንስ ትምህርት ያለው ከዛው አንጻር አስተዋጽኦ የሚያበረከትበትን መንገድ እንዲያስብ፣ እንዲያሰላስል፣ እንዲወያይ መንገድ ይከፍታል። የጥበብ ስራ ትልቁ ስራው እኮ ይሄ ነው። ለውይይት በር መክፈት፣ ለንግግር በር መክፈት፣ የሚመለከቱ ሰዎች እንዲያስቡበት፣ ያን ጉዳይ በጥልቀት እንዲገመግሙትና እንዲፈትሹት፣ ወዲያውም ደግሞ የኔ ሚና ምንድን ነው እንዲሉ እድል ይከፍታል ብዬ አስባለሁ። ስለዚህ ሩዊንድና ይህንን የመሳሰሉ ሌሎች ቲያትሮች በብዛት ቢቀርቡ ይበልጥ ለውይይት በር እየተከፈተ፣ ለንግግር በር እየተከፈተ። ጦርነት እኮ የሚመጣው ንግግር ተሟጦ ሲያልቅ ወይም ደግሞ የንግግር መንገድ ሲጠፋ ነው። ንግግር ካለ ጦርነት የሚፈጠርበት ምክንያት ያለ አይመስለኝም። በመነጋገር በመወያየት የሚፈታ ነገር ስለሆነ አብዛኛው ነገር። ስለዚህ ቲያትር ይህንን እድል ይሰጣል። ይህንን በር ለመክፈት መንገድ ያመቻቻል። እነዚያ ቲያትሮች መንገድን ያመቻቻሉ እንጂ በቀጥታ ተጽዕኖ የመምከር ወይም ደግሞ በቀጥታ የመቅጣት ኃይል የላቸውም፣ ግን መንገድ ይከፍታሉ። የንግግር ዋናው ነገር ደግሞ የንግግር መንገድ ማግኘት ነው ብዬ አስባለሁ።
እንግዲህ ዘሪሁን እንደምታውቀው በውጭ ሀገራት ጻፈተ ሁኔታዎች የተጻፉ ስራዎችን ወደ አማርኛ መመለስ የቆየ አሰራር ነው። ኢትዮጵያ ውስጥ የእንግሊዝ፣ የራሽያ፣ የፈረንሳይ ቲያትሮች ወደ ኢትዮጵያ ቋንቋዎች ተመልሰው ከህዝቡ መልካም ምላሽ አግኝተዋል። በአመታት ውስጥ ይህ የፈጠረው መልካም ነገር እንዳለ ሆኖ የሀገር በቀል ቲያትሮችን እድገት ላይ ደግሞ ጫና እንዳያሳድር የሚሰጉ ደግሞ አሉ። መቼና በምን ሁኔታ በምን ያህል መጠን ነው ትርጉም ቲያትሮች ጥቂት በሆኑት የኢትዮጵያ ቲያትር ቤቶች ውስጥ መስተናገድ ያለባት የሚል ጥያቄ ይነሳል።
ልክ ነው። የውጭ ቲያትሮች በበዙ ቁጥር የእኛን ቲያትሮች ተጽዕኖ ሊያሳድሩ ይችላሉ። ነገር ግን አንድ ነገር ደግሞ ማስመር አለብን። የኪነ ጥበብ ስራ በኮታና በድምር የሚሰራ ነገር አይደለም። የድርሰት መጽሐፍ የሚፈልግ ሰው ተርጉም ሊባል አይችልም። መተርጎም የሚፈልግ ሰው ደግሞ ጸሐፊ ሊባል አይችልም። በፍላጎት ላይ የተመሰረተ ስራ ስለሆነ በባህሪው እና ያንን እኔ አልመክርም። ለምሳሌ ሰዎች ይህን ያህል ቁጥር የትርጉም ስራ ይህን ያህል ቁጥር አይባልም። ሁለተኛ የኪነ ጥበብ ስራ ቢተረጎምም በወጥ ስራም ቢቀርብ ሀሳቡ ለእኛ እስከገባ ድረስ ሀሳቡ ለእኛ ተገዢ እስከሆነ ድረስ ለእኛ የሚጠቅም እስከሆነ ድረስ ዓለም አቀፋዊ የኪነ ጥበብ ስራ ዓለም አቀፋዊ እንዲህ የሚባል ወሰን የለው። እንደውም ቢቻል በሁለቱም ቋንቋ የሚጻፍበትን የኢትዮጵያ ጸሐፊዎችም በእንግሊዝኛ ጽፎ በዓለም አቀፍ መድረክ የሚወዳደሩበትን የሌላውም ደግሞ እንዳለም አልፎ አልፎ አሁን እኮ ሉላዊነት በጣም እያሽከረከረ ያለበት ዘመን ላይ ነው ያለ ነው። በእርግጥ የእኛ ቋንቋ የኦሪጂናል ስራዎች ገበያ ውስጥ መግባት አለባቸው፣ ምንም ጥያቄ የለውም፣ ማሸነፍ አለባቸው። ግን ደግሞ የእኛ ብቻ የሚባል ነገርም አሁን አይሰራም። የሁለትዮሽ ነው ግንኙነቱ፣ ሰጥቶ መቀበል ነው። ስለዚህ እንደምንቀበለው ሁሉ መስጠት አለብን። ግን ደግሞ የኪነ ጥበቡ ሰው በኮታ መስፋትም የለበትም፣ መንፈሱ እንደፈቀደለት። ለምሳሌ እኔ አሁን ይህንን ቲያትር ሳነብ እኔ እንደ አዲስ ከምጽፍ ይህንን ብተረጉም በጣም እንደሚቀርብ ተሰምቶኛል። ልክ እንደዚህ ሁሉ ደግሞ እኔ ብጽፍ ብሎ የሚያስብ ጸሐፊ ተውኔት ሲኖር ደግሞ ለእሱን በር መክፈቱ የተሻለ ነው እንጂ ወደ እነዚህ አይነት ክርክር ውስጥ ከገባን ተመልሰን ወደ ድሮ ክርክራችን ልንመጣ ነው። እና አሁን ደግሞ ጊዜው አይፈቅድም። እሱን ጊዜው የሚፈቅደው የራሳችንንም እየሰጠን የሌላውንም እየተቀበልን እያዋሃድን ወደፊት መሄዱ ነው የሚመስለኝ። እኔ
ዘሪሁን፣ አንተ ፍለጋ ብለህ የተረጎምከው ሪዊንድ ቅይጥ ስሜቶች የሚስተናገዱበት ቲያትር ነው። በእንግሊዝኛ የተሰራውን የቲያትር ቅጃቸው ነበረ። አስገድዶ መድፈር፣ የቤተሰብ ናፍቆት፣ የጦርነት ጭንቀት፣ የተኛ ዳሪነት፣ ብዙ አይነት ስሜቶች የተጠቀጠቁበት ለተመልካች ፈተና የሆነ ቲያትር ሆኖ አግኝቼዋለሁ። አንተን ተርጓሚውንና አዘጋጁንስ እንዴት አድርጎ ይሆን ለኢትዮጵያን ተመልካቾች በመመለሱ ሂደት ውስጥ የፈተነህ ነገር የቱ ነው?
በጣም ጥሩ። በእርግጥ ቲያትሩ በጣም ፈታኝና ከባድ ቲያትር ነው። ጽሁፉም ራሱ በጣም ዘመናዊ የአጻጻፍ ስልት የተከተለ የሴራ አቀራረጹ፣ የተፈጠረው ግጭት ኃይለኛ ነው በጣም። ነገር ግን እኔ ስተረጉመው እንዳለ ቃል በቃል ሁኔታዎችን አልወሰድኳቸውም። ለምሳሌ በእኛ ሀገር ሁኔታ ጋር የማይገጥሙ ነገሮች ስመለከት ዘወር ለማድረግ ሞክሬያለሁ። ከኛ ሀገር ባህልና ከኛ ሀገር ሁኔታ ጋር የማይገጥሙትም እንደዚሁ የታሪኩን ፍሰት በማይነካ መልኩ አስተካክየዋለሁ። ስለዚህ እሱ በተቻለ አቅም ለእኛ እንዲሆን አድርጌ የማስተካከል ስራ ሰርቻለሁ። ቀጥታ ትርጉም ቢሆንም ሙሉ በሙሉ ግን እንዳለ አልተቀበልኩትም። ምክንያቱም እኛ ለእኛ ስሜት የማይሰጡ ነገሮች ስለነበሩ ማለት ነው። ለምሳሌ በእርስ በርስ ጦርነት ጊዜ የሴቶችን መደፈር እንደ አንድ የወታደራዊ ስልት መጠቀም አንድ የጦርነት ታክቲክ መጠቀምን በኋላም ሪሰርች ለማድረግ ሞክሬያለሁ። በትክክልም ጥቅም ላይ ውል ነበር። አልፎ አልፎ ባሉ በኮንጎንም ጨምሮ ትንሽ መረር ባሉ ሁኔታዎች ያሉ ጦርነቶች ላይ ያሉ የተካሄዱ ጦርነቶች አፍሪካ ውስጥ። ነገር ግን ኢትዮጵያ ውስጥ ይህን ታሪክ ስለመኖሩ ማስረገጫ አላገኘውም እስካሁን እኔ እስከ ተረጉም ድረስ በነበረው ሂደት። እንደነዚህ አይነት ነገሮች እንደ አንድ የውትድርና ስልት ወይም ደግሞ አንዳንድ የጦርነት ስልት ጥቅም ላይ ሲውል አላጋጠምም። ስለዚህ ይሄ ለእኛ የሚሰጠው ስሜት እስከዚህም ነው። እነዚህም የመሳሰሉ ገጸ ባህሪያት መካከል የሚካሄዱ ነገሮችን በተቻለ አቅም ወደ እኛ እንዲሆን አድርጌ በመጠኑም አሳጥሬዋለሁ። በሀሳቡም በተወሰነ ደረጃ የመከርከም ስራ ሰርቻለሁ። ዳይሬክት ሳደርገውም ያደረኩት እሱኑ ነው። ወደዛ ስሜት እንዲመጣ ለእኛ ለተመልካቻችን ምንም እንኳ ስለ ኮንጎ ቢያወራ ግን ተመልካች እያየው ስለኛ እንዲያስብ፣ ኢትዮጵያ ውስጥ ስላለው ነገር እንዲያስብ ለማድረግ ቀር ያለው ብዬ አስባለሁ።
ግን አለው አንድ የመጨረሻ ጥያቄ ብቻ ላስከትል። እንግዲህ ልባችንን ካነሳሳኸው አይቀር ይሄ ቲያትር ለህዝብ የሚቀርብበት ሌሎች አማራጮችን በመፈለግ ረገድ ምን ላይ ደርሳችኋል? የኮቪዱ ነገር ከመጀመሪያ እቅዳችሁ እንዳለያያችሁ ጠቀስ አድርገሃል።
ሰባ ላይ ባለው ወቅታዊ ሁኔታ ቲያትር የሚያሳየው የኢትዮጵያ ብሔራዊ ቲያትር ብቻ ነው። በቲያትር ቤት ደረጃ የአገር ፍቅር የማዘጋጃና ራስ ቲያትር በእድሳት ምክንያት ተዘግተዋል። ቲያትሩም የገባው ለኢትዮጵያ ብሔራዊ ቲያትር ነው። የኢትዮጵያ ብሔራዊ ቲያትር ነው እያገዘም ያለው። ነገር ግን በዚህ በኮቪድ ምክንያት ተወሰነ ጊዜ እንድንጠብቅ ተነግሮናል። ያዚሁ ከተዋናዮቹ ጋር እየተያየን ነው እንዴት አድርገን ማቅረብ እንችላለን በሌላ መንገድ የሚለውን እያሰብንበት ነው። ግን ከጥቂት ጊዜ በኋላ እሱ ነገር ቀለል ይላል ብለን ስለምናስብ ተስፋ ስለምናደርግ ብሔራዊ ቲያትር ላይ ኦልሞስት ያለቀ ነገር ስለሆነ ያን ያህል ጊዜ የሚያስፈልገው ነገር አለ። ሙዚቃውም ጀርባ ገጹም ባክድሮፑም ሁሉ ነገር አልቋል። ምናልባት ከሶስት አመት በላይ የሚፈጅ አይደለም ለልምምድ። እኔ ከዚህ በኋላ ከዛ በፊት ለአንድ አመት ያህል ልምምድ ያደረግነው ስለነበረ ያለቀ ነገር ነው እና ትንሽ ጊዜ ነው፣ በጣም ትንሽ ጊዜ ነው እየጠበቅን ያለ ነው የኢትዮጵያ ብሔራዊ ቲያትር መንገድ እስኪከፍትልን ማለት ነው። ከዛ በኋላ ግን ለህዝብ መካየት እድሉ በጣም ሰፊ ነው ብዬ አስባለሁ።
ዘሪሁን ብርሃኑ፣ አንተ ፍለጋ ብለህ ስለተረጎምከው ሪዊንድ ቲያትር እና ተያያዥ ጉዳዮች ስላወጋን ስላወራን እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው በአድማጮች ስም።
እኔም ጉዳይ አድርጋችሁ ስላወራችሁ እጅግ እጅግ አድርጌ አመሰግናለሁ። ጊዜ ስትለኝ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ይህም መርሃ ግብር ያቀናበረው ኤልያስ አስማረ ነው። ሀብታሙ ዚ ማብሬያችሁ ነበርኩ። የሳምንት ሰው ይበለን። ውብ ምሽት እንዲሆንላችሁ እመኛለሁ።
Show me the path, no matter where you go.